ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢዎች ጥቃቶችና ግጭቶች ጋር ተያይዞ አወዳይ ላይ በተፈጸመ ጥቃት የብዙ ሰው ሕይወት መጥፋቱ ተገልጿል።
አወዳይ በተደረገው ሰልፍ ሰልፉ ወደ ግርግርና ወደ ውከት በመስተጋበሩ እጅግ በሚያሳዝን ሁኔታ 18 ሰዎች ሕይወታቸው አልፏል። ከእነዚህ ውስጥ 12ቱ የኢትዮጵያ ሶማሌ ብሔር ተወላጆች ወንድሞቻችን ናቸው። 6ቱ ደግሞ የጃርሶ ጎሳ የሆኑ የኦሮሞ ተወላጆች ናቸው።
የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ አዲሱ አረጋ ናቸው። ከሶማሌ ክልል አቻቸው ግን የሚጠቅሱት ከእጥፍ በላይ ቁጥር ነው።
እንዴት ራሱ መቅበር በሚገብ ተቆራርጦ ወደ እንትን የገባው አሁን 30 በእጃችን አለ፣ 20 ደግሞ እዛ እንዳለ ነው አሁን ያለን መረጃ።
የሶማሌ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ኢድሪስ እስማኤል ናቸው አሁን የተሰሙት። በአካባቢዎቹ በሺዎች የሚቆጠሩ ተፈናቃዮች መኖራቸውም እየተነገረ ነው። ከዜና በኋላ በሚቀርብ ዘገባ ዝርዝሩን እናሰማለን።
ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምን አምሽታችኋል? የዛሬ ሐሙስ መስከረም 4 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን፣ አብራችሁን እንድትቆዩ እንጋብዛለን።
በቅድሚያ የዕለቱ ዜናዎች ይቀርባሉ። መልካም ምሽት።
በሶማሌ ክልልና በኦሮሚያ አጎራባች አካባቢዎች ላይ ከተፈጸሙ ጥቃቶችና እየታዩ ካሉ ግጭቶች ጋር በተያያዙ ሁከት አዘል ጥቃቶች አወዳይ ከተማ ውስጥ ቁጥሩ የበዛ ሰው ሕይወት መጥፋቱ ተገልጿል። ጥቃቱን ተከትሎም የሰፋ መፈናቀል ከጅጅጋና ሌሎችም የሶማሌ ክልል ከተሞች መከተሉ ተነግሯል። ከትናንት በስቲያ አወዳይ ከተማ ውስጥ ሁከት የቀላቀለ ሰልፍ ያደረጉ ሰዎች ባደረሱት ጥቃት 50 ሰው መገደሉን የሶማሌ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤል ማምሻውን ለቪኦኤ የገለጹ ሲሆን የኦሮሚያ ክልል አቻቸው አቶ አዲሱ አረጋ ግን አድራጎቱ መፈጸሙን አረጋግጠው የተገደለው ሰው ቁጥር ግን 18 መሆኑንና ከመካከላቸውም 12ቱ የሶማሌ ተወላጆች፣ 6ቱ የኦሮሞ ተወላጆች መሆናቸውን ገልጸዋል። በተፈጸመው ሁኔታ የኦሮሚያ ክልል መንግስት እንደሚያዝን ቃል አቀባዩ ጠቁመው ወደ 200 የሚሆኑ በጥቃቱ ላይ ተሳትፈዋል የተባሉ ሰዎች በቁጥጥር ስር ውለው ጉዳዩ እየተጣራ መሆኑን አመልክተዋል። በሌላ በኩል ደግሞ ይህንኑ የአወዳይ ጥቃት ተከትሎ ከሶማሌ ክልል ዋና ከተማ ከጅጅጋ ከ21,000 በላይ ሰው ተፈናቅሎ ጭናቅሰን፣ ሀረርና ባቢሌ መስፈሩን ያነጋገርናቸው ተፈናቃዮችና የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ አመልክተዋል። ለዚህ መፈናቀል ጉዳይ ምላሽ የሰጡት የሶማሌ ክልል ቃል አቀባይ አቶ ኢድሪስ እስማኤል ሰዎቹ እየወጡ ያሉት በፈቃዳቸው ነው ቢሉም ያነጋገርናቸው ተፈናቃዮች ግን የምንፈርመው ተገደን እንጂ መውጣት ፈልገን አይደለም ብለዋል። አቶ ኢድሪስ በሰጡት ተጨማሪ መረጃ በ11 የሶማሌ ወረዳዎች አካባቢዎች ውስጥ በተሰነዘሩ ጥቃቶች እስካሁን የ213 ሰው ሕይወት መጥፋቱንና 41 ሰው መቁሰሉን ገልጸዋል። ጥቃቶቹን በኦሮሚያ ወረዳዎች ላይ ያደረሰ ያለው የሶማሌ ክልል ልዩ ፖሊስ ነው መባሉንም አቶ ኢድሪስ አስተባብለዋል። የኦሮሚያን ከፍተኛ አመራር አባላት አቶ ኢድሪስ የዘር ፍጅት በመምራት ከሰዋል። የኦሮሚያ ክልል ቃል አቀባይ ይህንን ክስ የራሳቸውን ጥፋት ለመሸፋፈን የሚሉት ነው በማለት አጣጥለዋል። መግቢያው ላይ እንዳልነው ከዜና በኋላ ዝርዝሩን የያዘ ዘገባ ይቀርባል።
በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች በተነሳው ግጭት ከሞቃዲሾ የመጡ ኃይሎች ተሳትፈው እንደሆነ የተጠየቀው የውጭ ጉዳይ ሚኒስቴር በበኩሉ ስለ ግጭቱ ዝርዝር መናገር እንደማይቻል አስታውቋል። የሰው ሕይወት በማለፉ ግን ማዘኑን ገልጿል። ጥያቄው የተነሳው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም በሰጡት መግለጫ ላይ ነው። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኮልናል።
ለያዝነው የ2010 ዓመተ ምህረት የመጀመሪያ የሆነው የውጭ ጉዳይ ሚኒስቴር መግለጫ የተለያዩ ርዕሰ ጉዳዮች የተነሱበት ነው። በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች በተነሳው ግጭት ከሁለት የኢትዮጵያ ክልሎች አልፎ ከውጭ የመጡ ኃይሎች ተሳትፈውበት እንደነበር የሚጠይቀው ከተነሱት ነጥቦች አንዱ ነበር። ከሞቃዲሾ የመጡ ኃይሎች በዚህ ግጭት ውስጥ አሉበት ወይ የሚለው ጥያቄ የቀረበው መግለጫውን ለሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ነው። ሚኒስቴር መስሪያ ቤታቸው በተፈጠረው ሁኔታ ማዘኑን የገለጹት ቃል አቀባዩ ዝርዝር ሁኔታውን ግን አሁን መናገር እንደማይቻል ነው ያስረዱት።
በመጀመሪያ ይሄ አሁን በሁለቱ ክልሎች አካባቢ የተከሰተው ሁኔታ ያሳዝናል። በዚህ አላስፈላጊ ሁኔታ ህይወታቸውን ያጡ ወገኖቻችን ጥልቅ ሐዘን ነው የሚሰማ። ጉዳዩ የገደለው ባልሽ የሞተው ወንድምሽ ነው። ይሄ ችግር እንዲፈታ በመንግስት በኩል የተጀመረ ጥረት አለ። እሱ ጥረት በተጨማሪ የችግሩን መነሻና አሁን ያለበት ሁኔታ በተመለከተ እየተደረገ ያለ ክትትል አለ። ሁኔታው ዝርዝር ሲታወቅ ምን ገልጽ ይሆናል።
በሁለቱ ክልሎች መካከል የተፈጠረው ሁኔታ መረጋጋቱን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በትናንትናው ዕለት አስታውቀዋል። በተፈጠረው ግጭት ምክንያት ከጅግጅጋና አወዳይ ከተሞች የሸሹ 600 ነዋሪዎች ወደ ሐረር ገብተው እንደነበርም ጠቁመዋል። ይሁን እንጂ የአገር መከላከያ ሰራዊትና የፌደራል ፖሊስ ከሁለቱም ክልሎች አመራሮች ጋር በመሆን ግጭቱን መቆጣጠር መቻሉን ያስረዱት ግጭት የሚያስነሱትንና ጥቃት የሚያደርሱትን ታጣቂዎች መነሻ በተመለከተ ሁለቱ ክልሎች የሚሰጡት መረጃ የተለያየ ነው። የኦሮሚያ ክልል ታጣቂዎቹ የሚነሱት ከኢትዮጵያ ሶማሌ ክልል መሆኑን ይገልጻል። የኢትዮጵያ ሶማሌ ክልል በበኩሉ ተጠያቂ የሚያደርገው ከኦሮሚያ ክልል ይመጣሉ የሚላቸውን ታጣቂዎች ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኬንያ ሲቪል ማህበረሰብ ጥምረት የኬንያ የምርጫ ቦርድ ኃላፊዎች ላይ ምርመራ እንዲካሄድ በመጠየቅ ትላንት ማምሻውን የተቃውሞ ሰልፍ አካሂዷል። ጥምረቱ አንዳንድ የምርጫው ኃላፊዎች ከኃላፊነት ተነስተው ምርመራ እንዲካሄድባቸውም ጠይቋል። በመጽሔት ዘገባ ይቀርባል።
ህጋዊ ሰነድ ሳይኖራቸው በልጅነት ወደ ዩናይትድ ስቴትስ የገቡ ፍልሰተኞችን አስመልክቶ ከምክር ቤቱ መሪዎች ጋር ስምምነት ለመቋጨት በጣም አድርጌ ተቃርቤያለሁ ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። የሚደረስ ማንኛውም ስምምነት ግን ስፋት ያለው የድንበር ጥበቃን ማካተት ይኖርበታል ብለዋል። ስቲቭ ሀርመን አጠር ያለ ዘገባ አስተላልፏል። ሰሎሞን ያቀርበዋል።
ይህ የፕሬዝደንቱ አስተያየት ዛሬ ጠዋት የተሰጠው በምክር ቤቱ ከዲሞክራቲክ ፓርቲው መሪዎች ጋር ስምምነት እንዳልደረሱ በትዊተር ከገለጹ ጥቂት ጊዜ በኋላ ነው። ሕጋዊ ሰነድ ሳይኖራቸው በልጅነት ወደ ዩናይትድ ስቴትስ የገቡ ፍልሰተኞችን የሚመለከተውን ፕሮግራም አስተዳደራቸው ባለፈው ሳምንት መሰረዙ አይዘነጋም። ስፋት ያለው የድንበር ጥበቃንና 800,000 የሚሆኑትን ወጣቶች በተመለከተም በቀረቡ እቅዶች ላይ እየሰራን ነው ብለዋል ፕሬዚደንት ትራምፕ። ሕፃናቱ ወደ አሜሪካ የገቡት በእነርሱ ስህተት ባለመሆኑ በጉዳዩ ላይ እየተነጋገርን ነው፣ ውጤቱ ምን እንደሚሆን በቅርቡ ይታያል ሲሉም አክለዋል። በድንበሩ ላይ እናቆማለን ያሉትን የግንብ ሥራ ጉዳይ ግን ወደፊት እንመለስበታለን ሲሉ ለጋዜጠኞች ተናግረዋል። በእንደራሴዎቹ ምክር ቤት የዲሞክራቶቹ መሪ ናንሲ ፔሎሲና በሴኔቱ መሪ ቻክ ሹመር ትላንት ማታ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ከተወያዩ በኋላ ሲናገሩ 800,000 በኦባማ አስተዳደር ወቅት ወደ ሀገራቸው እንዳይመለሱ የሚጠብቃቸውን ፕሮግራም ፈጥነው በሥራ ላይ ለመዋል መስማማታቸውን አስረድተዋል። ዛሬ ጠዋት በጋራ ባወጡት መግለጫም የትራምፕ የትዊተር መልእክት ከተደረሰው ስምምነት ጋር የተጣጣመ አይደለም ብለዋል። የተደረሰ የመጨረሻ ስምምነት አለመኖሩንም አስምረውበታል። የተስማማ ነው ፕሬዝደንቱ ዳካን ሕጋዊ ሊያደርጉና ሁለቱ ምክር ቤቶችን በተመሳሳይ እርምጃ እንዲወስዱ ለማበረታታት ነው ይላል በምክር ቤቶቹ የዲሞክራቲክ ፓርቲ መሪዎች ናንሲ ፔሎሲና ቻክ ሹመር በጋራ ያወጡት መግለጫ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በኃይለኛ ዝናብ አዘል ማዕበል እርማ ወደ ተመታችው ፍሎሪዳ ክፍለ ሀገር ተጉዘዋል። ምክትል ፕሬዚደንታቸው ማይክ ፔንስም አብረዋቸው ሄደዋል። ፕሬዚደንቱ በፍሎሪዳ ጉብኝታቸው ፎርት ማየርስ እና ኔፕልስ ከተሞች ወደ ፎርት ፓየርስ ተጉዘዋል። ኔፕልስ ከተማም ይደርሳሉ። እርማ በምዕራብ ፍሎሪዳ ኃይለኛ ዝናብ አዝሎ በከፍተኛ ንፋስ ሲነጉድ በሁለቱ ከተሞች በኩል አልፎ በከባድ ጎርፍ አጥለቅልቋቸዋል። ፕሬዚደንቱ ፎርት ማየርስ ውስጥ ባሰሙት ንግግር ፈጥኖ ደራሽ ሰራተኞችና በጦር ኃይሉ በተጎዱት አካባቢዎች ስላደረጉት ምላሽ አመስግነዋል። በመጨረሻም በሁከት በታመሰችው የምስራቅ አፍጋኒስታን ክፍለ ሀገር ኩናር የእስልምና መንግስት ብሎ ራሱን የሚጠራው ቡድን ያገታቸውን ሁለት ሲቪሎች መቅላቱን የሀገሪቱ ባለስልጣናት አስታውቀዋል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ቀጣይ ዘገባ እንለፍ። በተባበሩት መንግስታት የምግብና እርሻ ድርጅት ለአራት ዓመታት ከ65 ሚሊዮን የአሜሪካ ዶላር በላይ በሆነ ወጪ የኢትዮጵያን የግብርና ዘርፍ እድገት እያገዘ እንደሚገኝ መረጃዎች ይናገራሉ። በድርቅ ምክንያት ደግሞ ዛሬም በኢትዮጵያ ከ9 ሚሊዮን በላይ ሕዝብ አስቸኳይ የምግብ እርዳታ ጠባቂ መሆኑን መንግሥትና ዓለም አቀፍ ድርጅቶች ይፋ አድርገዋል። ዓለም አቀፉ ድርጅት በኢትዮጵያ ረሃብን ለዘለቄታው ለማጥፋት ምን እየሠራ ነው? በዚህ ዙሪያ መለስካቸውማ ከድርጅቱ አንድ የሥራ ኃላፊ ጋር ያደረገውን ውይይት እንደሚከተለው አቅርቦታል።
በኢትዮጵያ ድርቅ ያስፈራል እንጂ አዲስ ነገር አይደለም። ከድርቅ ጋር የሚመጣው የሰው እልቂትና መከራም ምናልባት የሀገሪቱን ያህል ዕድሜ ያለው ቢባል ማጋነን አይደለም። ካለፉት 5-6 ዓመታት ወዲህ ግን በኢትዮጵያ ድርቅን ከረሃብ መለየት ይገባል የሚሉ ድምፆች በርከት ብለዋል፣ በጉልህ መሰማትም ጀምረዋል። የዛሬ 44 ዓመት የተከሰተው ድርቅና ሞት በሺህ ዓመታት ለሚቆጠር ጊዜ የቆየውን የዘውድ ስርዓት ለመሻር አንዱና ትልቁ ምክንያት እንደነበረም በብዙዎች ዘንድ ስምምነት አለ። ከዚያም ወዲህ ብዙ ድርቆች ተከስተው ብዙ የሰው ሕይወት ረግፏል። ዛሬም ድርቅ በኢትዮጵያ አለ። ዛሬም ከ8 ሚሊዮን በላይ የሚሆኑ ኢትዮጵያውያን ሕይወት በአስቸኳይ እርዳታ ተንጠልጥሎ ይገኛል። ድርቅና ረሃብ ዛሬም በዚች አገር እንደተጣመሩ ናቸው። በኢትዮጵያ ለ36 ዓመታት ያህል የግብርናውን ዘርፍ እድገት ሲደግፍ የቆየው የዓለም የምግብና የእርሻ ድርጅት ፋኦ በአገሪቱ ድርቅንና ረሃብን ለዘለቄታው ለማፋታት ምን እየሠራ ነው ስል በድርጅቱ የኢትዮጵያ ጽሕፈት ቤት የተፈጥሮ ሀብት ሥራ አመራር ቡድን መሪ አቶ አማረ መንግሥቴን ጠየቅኳቸው።
በእኛ ድርጅት በኩል በመሠረቱ በዋናነት እና በአጽንኦት ትኩረት ሰጥተን እየሠራን ያለ ነው፣ ድርቅ አደጋ መሆን የለበትም። ድርቅ ሞትን የሚጋብዝ ወይም የሚጠራ መሆን የለበትም። በድርቅ ምክንያት የሰው ልጅ በምግብ መቸገር የለበትም። የሰው ልጅ በምግብ እጦት ምክንያት መሞት የለበትም በሚል ረሃብን ለመቀነስ ብሎም ለማጥፋት ጥረት እያደረገ ነው ያለው ፋኦ። በዚህ ረገድ የመንግስትን ጂቲፒ ቱን መሰረት በማድረግ
ጂቲፒ ቱ ማለት የልማትና ትራንስፎርሜሽን ሁለተኛው እቅድ ማለት ነው።
ትክክል ነው። ይህንን እቅድ መሰረት በማድረግና እንዲሁም የእርሻ ሴክተር ፖሊሲና ኢንቨስትመንት እቅዶችን መሰረት በማድረግ ፋኦ በሶስት አቅጣጫዎች ትኩረት ሰጥቶ እየሰራ ይገኛል። የመጀመሪያው ምርትና ምርታማነትን በሰብል ምርትና ምርታማነትን የማሳደግ ስራዎች በበርካታ የሀገሪቱ ክፍሎች ላይ በተለይም ችግር አለባቸው በሚባሉበት ኤሪያዎች ላይ እየሰራ ይገኛል። በሁለተኛ ደረጃ በእንስሳትና በእንስሳት ተዋጽኦም ዙሪያ እንዲሁም የእንስሳትን ምርትና ምርታማነት ከማሳደግ አንጻር አሁንም በበርካታ የሀገሪቱ ክፍሎች በተለይም እንስሳት በብዛት በሚገኙበትና ወይም በእንስሳት በሚተዳደሩት አካባቢዎች ላይ በከፍተኛ ጥረት እያደረገ ይገኛል። በሶስተኛ ደረጃ የተፈጥሮ ሀብት አገራችን አንዱም ትልቁ ችግር ለብዙዎቹ ችግሮች መነሻ የሚሆነው የተፈጥሮ ሀብት መመናመን በመሆኑ በዚህም ረገድ መልሶ የሚያገግምበትንና እንደዚሁም ደግሞ ወደፊት ተመሳሳይ አይነት መመናመን እንዳይመጣ የአስተሳሰብ የአመለካከትና የአሰራር ለውጥ የሚመጣበትን መንገዶች በመስራት ላይ ይገኛል። ከዚህ በተጨማሪ በሀገሪቱ ውስጥ ያሉትን የእርሻ የምግብ እና ከምግብ ጋር የተያያዙ ፖሊሲዎች ላይ መሻሻያዎች እንዲደረጉ ከመንግስት ጋር ያለሰለሰ ውይይት በማድረግ ለመንግስት እገዛ እየሰጠ ይገኛል።
እስቲ አድማጮቻችን እንዲጨብጡት ለማድረግ በአእምሯቸው ምሳሌ ሊሰጡ ይችላሉ። በሰብል ልማትና ምርታማነት አንጻር፣ በእንስሳትና እንስሳት ተዋጽኦ ልማትና
በመርታማነት አቋያ በዚህ ባገሪቱ የተለያዩ ክፍሎች በተለይ ድርቅ በተደጋጋሚ ጥቃት በሚያደርስባቸው አካባቢዎች ተደረጉ ተሰሩ የሚባሉ በመሳሌነት የሚቀርቡ ነገሮች አሉ።
በዚህ ረገድ ድርጅታችን የተሻሻሉ ዘሮችን ለገበሬዎች በማቅረብ ለምሳሌ አስትራይጋ የተባለ አደገኛ አረም ያለበትን አካባቢዎች ሊቋቋሙ የሚችሉትን ዘሮች መርጦና አፈላልጎ እሱን በመስጠት ገበሬዎች መሬታቸውን ለቀው እስከመሄድ የደረሱበትን ሁኔታ እንዲቋቋሙ ከማድረግ አንጻር ጥረት አድርጓል። ይሄ ሐረር ውስጥ ነው። ከዚህ በተጨማሪም እንደዚሁ አንዳንድ ቦታዎች ላይ ከዚህ ቀደም ስንዴ ማይዘሩ የነበሩት ላይ ድርቅን ሊቋቋሙ የሚችሉና በአጭር ጊዜ ሊደርሱ የሚችሉ ዘሮችን በመስጠት እንደዚሁ የተሻለ ነገር እንዲያገኙ ለማድረግ ሙከራ ተደርጓል። በማሽላም ላይ የተሻሻሉ በአጭር ጊዜ ሊደርሱ የሚችሉ ድርቅን ሊያመልጡ የሚችሉ ዝርያዎችንም እንደዚሁ በመስጠት ምርትና ምርታማነታቸውን በፊት ከሚያገኙት የተሻለ እንዲያደርጉ ጥረት ተደርጓል። ይሄ በሰብል አንጻር ሲሆን በመኖም ረገድ በምንመጣበት ጊዜ በአንዳንድ ቦታዎች ላይ የመኖ ዘሮችን የተሻሻሉ የመኖ ዘሮችን በመስጠት መኖ እንዲያመርቱ በተለይም ድርቅ በሚያጠቃቸው አካባቢዎች ጥረት የተደረገ ሲሆን ተጨማሪ የእንስሳት ምግብ ሊሆኑ የሚችሉትን በተሻለ መንገድ በአነስተኛ ደረጃ ምርት እንዲያመርቱ በማገዝ በተለይም አፋር ላይ ይሄ በስፋት የተሄደበት ስራ ነው። ይህንንም በማድረግ የመኖንም ችግር በመጠኑም ቢሆን ለማገዝ እና ለማሻሻል ጥረት ተደርጓል። በተጨማሪ ገበሬዎች እነኚህ በአጭር ጊዜ ሊደርሱ የሚችሉ ጥሩ ጥሩ ዝርያዎችን በማባዛት እንዲጠቀሙ የዘር ማባዛትንም ፕሮግራሞች እንደዚሁ በወሎም በሐረርም አካባቢ ሙከራ እንዲያስፋፉ ለማድረግ እገዛ ሲደረግበት ቆይቷል።
እነዚህ ፕሮግራሞች በትክክል የግብርናውን ዘርፍ ወይም አርሶ አደሩንም ሆነ አርብቶ አደሩን ህይወቱን ሊያሻሽሉ የሚችሉ ነገሮች ናቸው። በተደጋጋሚ የሚከሰተውንም ድርቅ አደጋ ሳያደርስ ለማምለጥ የሚያስችሉ ዘዴዎችና አመራረት ስልቶች ናቸው። እነዚህ ስልቶች እነዚህ የአመራረት ዘዴዎች ዘላቂነት እንዲኖራቸውና አንዱ በሌላው ላይ እየተካበ እየተገነባ እንዲሄድ እና ለአንዴም ለመጨረሻ ጊዜም የሰው ልጅ ወይንም ኢትዮጵያውያን እናጥበውና ከረሃብ አደጋ ጨርሶ የሚላቀቁበት ሁኔታ ማየት ይቻላል። ይሄ ዘላቂነት ያለው ነገር ሊሆን ይችላል ወይ? ምክንያቱም ላለፉት 40 ዓመታት ቢያንስ በተደጋጋሚ ድርቅ እየደረሰ አደጋ ሲያደርስ ተመልክተናል። እንዴት አነቃ ማለት ነው?
ትክክል ነው። ይሄንን ዘለቄታነት እንዲኖር ለማድረግ የዓለም የምግብ እርሻ ድርጅት ሪዚሊየንስ የሚል ስትራቴጂ አውጥቶ እየተንቀሳቀሰ ነው ያለው። ይሄንንም ህብረተሰቡ የሚመጡበትን አደጋዎች ተቋቁሞ እንዲሄድ ለማስቻል በኢትዮጵያ ላይ መሰረት ያደረገም እንደዚሁ የኢትዮጵያ ስትራቴጂ የሪዚሊየንስ ስትራቴጂ እየተቀረጸ ነው ያለው።
የማንሰራራት ማለት ይቻላል ይሄ ነገር?
አዎ፣ እንደተመልሶ ያንን ችግር ተቋቁሞት ኖርማል ህይወቱን እንዲቀጥል ለማድረግ ማለት ነው። በተጨማሪም በተለይም ደግሞ በእንስሳቱ ዙሪያ ላይ በተደጋጋሚ ጊዜ ይሄ ችግር በጣም ጎልቶ የሚታየው እንስሳት በእንስሳት እርባታ ላይ በሚተዳደሩት አካባቢዎች ስለሆነ ይህንንም በሚመለከት በእንስሳቱም ዙሪያ ተመሳሳይ ስትራቴጂ እየተቀየሰ ነው ያለው። እነኚህ እንግዲህ ስትራቴጂዎች በእኛ እምነት ዘለቄታዊ ያለው የልማት ስራ በመስራት የሚመጣውን ችግር መቋቋም እንዲቻል ቢመጣም ደግሞ በዛ ውስጥ ሆኖ መኖር እንዲቻል በሚያስችል ረገድ ለመስራት ዝግጅቶች ተደርገዋል። በረዥም ጊዜዎች ይሄ እየተሰሩ ነው ያሉት እና አሁን እየሰራን ያለነውን በእነኚህ ስትራቴጂዎች በመደገፍ የበለጠ አጠናክረን ለመቀጠልና ዘለቄታዊ መፍትሄ ለመፍጠር ጥረት እያደረግን ያለ ነው።
የዚህ ጥረት ውጤት ለአድማጮቻችን ግልጽ እንዲሆን ማሳየት ይቻላል ይሆን? ካለፉት ጥቂት ዓመታት ጀምሮ ድርቅ እየተከሰተ ቢሆንም በእነዚህ ጥረቶች ምክንያት ያልደረሰ ችግር አለ ወይ?
እንግዲህ በመንግስትም በኩል ተመሳሳይ ስትራቴጂዎች አሉ። ድርቅ ሞትን እንዳያመጣ፣ ድርቅ ረሃብን እንዳያመጣ፣ ድርቅ የሰውን ስቃይ እና ሰቆቃ እንዳያመጣ፣ ድርቅ ከአንድ መንደር ሰውን ነቅሎ እንዳይወጣ ለማድረግ በመንግስትም በኩል ቅድመ ዝግጅት ለማድረግ እና ከቅድመ ማስጠንቀቂያ አንስቶ ከዛ በኋላ ሁኔታውም ከመጣ ሁኔታውን በቁጥጥር ስር በማድረግ ችግሩን በቀለለ መልክ ለማለፍ እንዲቻል በመንግስትም በኩል የተዘጋጁ ስትራቴጂዎች አሉ። ቀደም እንዳልኩትም በእኛም በኩል የተዘጋጁ ስትራቴጂዎች አሉ እና እነኚህን መሰረት በማድረግ አንዱና ዋናው ትልቁ ችግር በተለይ በእንስሳት እርባታ በሚተዳደሩት አካባቢ የመኖና የውሃ ችግር ሆኖ ነው ያገኘነውና እነኚህን አስመልክቶ በመጀመሪያ ደረጃ በየአካባቢያቸው መኖ በመስኖም መኖ በዝናብም የሚያመርቱበትን ዘዴና አንዳንድ ቦታዎችንም ከልሎ በማቆየት መኖ ለችግር ጊዜ የሚገለገሉበትንም ሁኔታ ለመፍጠር ጥረቶች እየተደረጉ ነው ያሉት።
ወደፊቱን በእርግጠኝነት ለመናገር አስቸጋሪ ነው እንደሚያውቁት። ይሁንና ረጅም ጊዜ በተደጋጋሚ ይሄ ችግር ከመድረሱ አኳያ መንግስትም ሆነ ዓለም አቀፍ ድርጅቶች ይህን ችግር ለመቋቋም እስከዛሬ ድረስ ከሚያደርጉት ጥረት አኳያ፣ በተጸራሪው ደግሞ አሁን ከሚታየው የአየር ንብረት ለውጥና ከሚያደርሰው አደጋ አኳያ በኢትዮጵያ ያለው ወይም እስከዛሬ ድረስ ስንመለከተው የቆየ ነው የድርቅ እና እሱን ተከትሎ የሚከሰተው አደጋ ወደፊት እየቀነሰ ይሄዳል ብለው ያስባሉ? ይህንንስ እንደው ለመቆጣጠር አቅም እየተገነባ ነው የሚል እምነት አለዎት?
አዎ፣ በእኔ እምነት እየቀነሰ ይሄዳል የሚል ሙሉ እምነት አለኝ። ምክንያቱም በርካታ ዝግጅቶች በመንግስትም በተለያዩ የልማት አጋሮችም በኩል በዚህ ረገድ እየተሰሩ እንደሆነ አውቃለሁኝ። ስለዚህ እነኚህ ሁሉ ተቀነባብረውና ተቀናጅተው ከተተገበሩ የማይቀንስበት ምክንያት ብዙም አይታየኝም።
ዩኤስ ኒውስ ኤንድ ወርልድ ሪፖርት ሰፕተምበር 13 ቀን 2017 ትናንት ባሰፈረው ዘገባ እንዳመለከተው የተባበሩት መንግስታት ድርጅት ሶስት የተለያዩ አካላት መሪዎች 9.5 ሚሊዮን ዜጎቿ የዕለት አስቸኳይ እርዳታ በሚሹባት ኢትዮጵያ ጉብኝት ካደረጉ በኋላ ድርጅቱ አዳጊ አገሮች ሕዝባቸውን ከድርቅ አደጋ ለመታደግ ተጨማሪ መዋለ ንዋይ ለረዥም ጊዜ በሚያገለግሉ ፕሮጀክቶች እንዲያፈሱ አሳስበዋል። በኢትዮጵያ ሶማሌ ክልል ለተከታታይ 3 ዓመታት ዝናብ አልጣለም። በክልሉ የረሃቡ ደረጃም ወደ ችጋር ወይንም ጠኔ የተጠጋ እንደሆነ ባለሙያዎች ይናገራሉ። በኢትዮጵያ ሶማሌ ክልል ብቻ ካለፈው ዓመት መጨረሻ ጀምሮ 2 ሚሊዮን እንስሳት ሞተዋል። የእንስሳት እልቂት አርብቶ አደር ማኅበረሰቦችን በእጅጉ ጎድቷቸዋል ሲል በመንግሥታቱ ድርጅት የምግብና የእርሻ ድርጅት አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃና እንግዳውን እናመሰግናለን። ቀደም ሲል በዜናው እንደተገለጸው በሶማሌና በኦሮሚያ አዋሳኝ ክልሎች ላይ የተፈጸሙት ጥቃቶችና ግጭቶች ከዕለት ወደ ዕለት የመስፋታቸው ሁኔታ ወደ ከፋ መገዳደልና ወደ መፈናቀል እየዘለቀ ይመስላል። ሰሞኑን በአወዳይ፣ በጅግጅጋ፣ በጭናክሰን ወረዳና ሌሎችም አካባቢዎች ሁከት የቀላቀሉ ሰልፎችና ጥቃቶችን ያካተቱ ሁኔታዎች ተስተውለዋል። ዘገባ እየተጠናቀረ ነው፣ እንደደረሰን እናቀርባለን። አሁን ወደ ተቀሩት የመጽሔት ክፍለ ጊዜ ዘገባዎች ስናልፍ ዩናይትድ ስቴትስ በቀላል መሳሪያ ንግድ ከዓለም ዋናዋ መሆኗን አንድ ጥናት አመልክቷል። ኢጣሊያ፣ ብራዚል፣ ጀርመንና ደቡብ ኮሪያ ደግሞ ቀጥለው ተፈርጀዋል። ሊሳ ሽላይን ስለ ቀላል መሳሪያ ሽያጭ በወጣው ጥናት ላይ ተመስርታ ተከታዩን ዘገባ አድርሳናለች። አዳነች ፍሳዬ ታቀርባለች።
ጥናቱ እንደሚለው እንደ አውሮፓ አቆጣጠር በ2014 ዓ.ም ከሶስት ዓመታት በፊት ማለት ነው፣ ቢያንስ በ6 ቢሊዮን ዶላር የሚገመት የመሳሪያ ሽያጭ በዓለም ደረጃ ተካሂዷል። ከዛ በፊት በነበረው ዓመት በ200 ሚሊዮን ዶላር ከፍ ብሏል ማለት ነው። ጥናቱ በሚያሳየው መሰረት የመሳሪያው ግብይት ከ2.5 ወደ 2.2 ቢሊዮን ዶላር ከቀነሰ በኋላ አሜሪካ ከአራት ዓመታት በፊት ያነሰ መሳሪያ ነው የገዛችው። ያም ሆነ ግን ከዓለም ዋናዋ የቀላል መሳሪያ ገዥ መሆኗ ቀጥሏል። ካናዳ፣ ሳውዲ አረቢያ፣ ኢንዶኔዥያና ጀርመንም በብዛት ይገዛሉ። ዩናይትድ ስቴትስ ቀላል መሳሪያ በመሸጥም አንደኛ ናት። ከሶስት ዓመታት በፊት 1.1 ቢሊዮን ዶላር የሚያወጣ ቀላል መሳሪያ ወደ ውጭ ልካለች። የጥናቱ ዘገባ እንደሚለው ኢራን፣ እስራኤል፣ ሰሜን ኮሪያ፣ ሳውዲ አረቢያና የተባበሩት የአረብ ኤሚሬቶች ወደ ውጭ የሚልኳቸውን እቃዎች አስመልክቶ በግልጽነት ጉድለት ዝቅተኛ ማርክ አግኝተዋል። እስራኤል ለመጀመሪያ ጊዜ ዜሮ ነጥብ አግኝታለች። ሰሜን ኮሪያ በግልጽነት ፈተና ላይ ሁሌም ትወድቃለች። የቀላል መሳሪያዎች በድብቅ መሸጥ፣ መሳሪያዎቹ መግባት በሌለባቸው እጅ ውስጥ ገብተው ግጭትንና አለመረጋጋትን ለማባባስ እድል ሊከፍቱ ይችላሉ። ቀላል መሳሪያን አስመልክቶ በተደረገው ጥናት ከፍተኛ ሚና ያላቸው ፖል ሆልቶም ሰሜን ኮሪያን ከመሳሰሉት ሀገሮች መሳሪያ የሚያገኘው ክፍል ማን እንደሆነ ለይቶ ለማወቅ ከባድ ነው ብለዋል።
ከሰሜን ኮሪያ መሳሪያ ማግኘት የቀጠሉት እንደ አውሮፓን አቆጣጠር በ1980ዎቹና 90ዎቹ ዓመታት ያገኙ ከነበሩት ዋና ዋናዎቹ ናቸው ብሎ መገመት ይቻላል። ስለሆነም የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የሚጣለውን ማዕቀብ የሚቆጣጠረው የጠበብት ቡድን የሰራው ስራ አለ። ከሳህራ በመለስ ያሉ በተለያየ መልክ እርዳታ ያገኙ ሀገሮች እንዳሉ ጠቁመዋል። በአሁኑ ወቅት በናሚቢያ፣ ዩጋንዳ፣ ኤርትራና በኮንጎ ዲሞክራሲያዊት ሪፐብሊክ ላይ ምርመራ እየተካሄደ ነው።
በክልላዊ ደረጃ ሲታይ ደግሞ የአሜሪካ ሀገሮች እንደ አውሮፓ አቆጣጠር በ2001ና በ2014 ዓ ም መካከል ከዓለም 40 ከመቶውን ቀላል መሳሪያ ማስገባታቸውን ጥናቱ አመልክቷል። አውሮፓ፣ እስያና ፓሲፊክ እንዲሁም አፍሪካ አስገብተዋል። አፍሪካ ያስገባችው የቀላል መሳሪያ መጠን 4 ከመቶ ቢሆንም ጥናቱ እንደሚለው በ13 ዓመታት ጊዜ ውስጥ የንግዱ ዋጋ በ3 እጥፍ ጨምሮ ከ8 ሚሊዮን ዶላር ወደ 237 ሚሊዮን ዶላር ከፍ ብሏል።
አድማጮች፣ ሶስተኛውና የመጨረሻ መጽሔት ትንታኔ ርዕስ ወደ ናይሮቢ ኬንያ ይወስደናል። የኬንያ ሲቪል ማኅበረሰብ ጥምረት የኬንያ ምርጫ ቦርድ ኃላፊዎች ላይ ምርመራ እንዲካሄድ በመጠየቅ ትላንት ማታ የተቃውሞ ሰልፍ አካሂዷል። ጥምረቱ አንዳንድ የምርጫው ኃላፊዎች ከኃላፊነት እንዲነሱም ጠይቋል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ ልኳል።
ትላንት ማምሻ በኬንያ ዋና ከተማ በተደረገው ሰልፍ በመቶዎች የሚቆጠሩ ተገኝተው የተሳተፉ ሲሆን የኬንያ ሲቪል ማኅበረሰብ ጥምረት መሪዎች ለኬንያ የምርጫ ቦርድና ለኬንያ ዋና አቃቤ ሕግ አቤቱታ አቅርበዋል። ጥምረቱ ትላንት ለሁለቱ መስሪያ ቤቶች አቤቱታን ሲያቀርብ ባለፈው ምርጫ ወቅት ሕገወጥ ድርጊት በፈጸሙ የኬንያ ምርጫ ቦርድ ኃላፊዎች ላይ ምርመራ ተደርገው የኬንያ ዋና አቃቤ ሕግ ክስ እንዲመሰርትባቸው ጠይቀዋል። እንጆንጆሙዌ ጥምረቱን ወክለው በኬንያ የምርጫ ቦርድ ዋና መስሪያ ቤት ፊት ለፊት ለቦርዱ ኃላፊዎች አቤቱታውን ያቀረቡ ተወካይ ናቸው።
There's a crime to the subverting of the will of the people of Kenya on 8 August
2018. በነሐሴ 2009 የኬንያ ምርጫ ላይ የኬንያን ሕዝብ ውሳኔ የማናናቅ ወንጀል ተፈጽሟል። ያም ወንጀል የሀገር ክህደት ወንጀል ይሰኛል። እናም እያልን ያለነው የኬንያ ሕዝብ እነኚህ የሕዝቡን ውሳኔ ያናናቁትን ግለሰቦችና ኃላፊዎች ተከታትሎ ይፋረዳቸው ነው። በሁለተኛ ደግሞ ነገሮች ሁሉም እየተለመዱ መሆን የለባቸውም። ካሁን በኋላ እንደገና ለሕገወጥ ድርጊት ተጋልጦ ውጤቱ ሊሻር የሚችል ምርጫ ማካሄድ አንፈልግም። ስለዚህ ጠቅላይ ፍርድ ቤቱ በምርጫ ሂደቱ ያጣጣላቸውን ቴክኖሎጂዎችና አካሄድ በመከተል ሊካሄድ ያለውን ምርጫ ማድረግ አይገባንም። ስለዚህ ለውጥ መደረግ አለበት እንላለን።
ሚስተር ሙዌ በተጨማሪ የኬንያ የምርጫ ቦርድ ስራ አስፈጻሚ እዝራ ችሎባና ሌሎች በዚህ የምርጫ ውጤት ላይ ስማቸው ያለ አግባብ የተነሳው ከስራቸው እንዲነሱ እንዲሁም የኬንያ የምርጫ ቦርድ በነሐሴ ሁለቱ ምርጫ ላይ በአገልግሎት ላይ የዋለው ማንኛውንም ቴክኖሎጂ መርምሮ ውጤቱን ለሕዝብ ይፋ እንዲያደርግ ጠይቀዋል። የኬንያ ምርጫ ቦርድን ወክለው ከጥምረቱ አቤቱታን የተቀበሉት ኮሚሽነር ሮዝሊን አኮምቤ ለሰልፈኞቹ ጥያቄያቸውን ለምርጫ ቦርዱ ኮሚሽነርና ለሚመለከተው አካል አቀርባለሁ ሲሉ ቃል ገብቶላቸዋል። ሰልፈኞቹ ለኬንያ ዋና አቃቤ ሕግ በተመሳሳይ ሁኔታ አቤቱታ ያቀረቡ ሲሆን ጠቅላይ ፍርድ ቤቱ እንዳስቀመጠው ተፈጽመዋል በተባለው ሕገወጥ ድርጊት ላይ የተሳተፉ የኬንያ ምርጫ ቦርድ ኃላፊዎች ላይ ምርመራ ተደርጎ አቃቤ ሕግ ክስ እንዲመሰርትባቸው ጠይቋል። ሉኒስ ሎዱዋ የኬንያ ዋና አቃቤ ሕግ ወክለው ሰልፈኞቹን አናግረው አቤቱታቸውን ተቀብሏቸዋል።
Thank you. On behalf of the DPP, we will accept this petition. We shall study it.
እናመሰግናለን። ይህንን አቤቱታ ኬንያ ዋና አቃቤ ሕግን ወክለን እንቀበላቸዋለን እና አጥንተነው ተገቢውን እርምጃ የምንወስድ ይሆናል። ሌላም ላረጋግጥላችሁ የምፈልገው ነገር ዋና አቃቤ ሕጉ ስለተፈጸሙት ወንጀሎች በጣም እያሰበበት መሆኑን ነው። ስለዚህም በጥፋቱ የተሳተፉትን ሰዎች በተጠያቂነት እንደዚሁ በቂ መረጃ እንዲገኝ ጉዳዩ ከሚመለከታቸው የምርመራ ተቋማት ጋር በመሆን እየሰራን ነው። እናም በድጋሚ ዋና አቃቢ ሕጉን በመወከል ላመሰግናችሁ ወዳለሁ። ይህንን አቤቱታችሁን አይተን ወደ እናንተ የምንመለስ ይሆናል። ኬንያውያን ከኛ የምትጠብቁትን ነገር እንወጣለን።
በኬንያ ሕግ የኬንያ ዋና አቃቢ ሕግ የሕዝብ ጥቅም የሚነካ ማንኛውም ወንጀል ሲፈጸም የኬንያ ፖሊስ ኮሚሽን ምርመራ እንዲያደርግ የማዘዝ ስልጣን ያለው ሲሆን በምርጫ ጊዜ ለሚከሰቱ ወንጀሎች እንዲመረመሩ የማዘዝ ስልጣንም አለው። እስካሁን ዋና አቃቢ ሕጉ ከምርጫው ጋር የተያያዙ 144 ክስ መዝገቦችን ወደ ፍርድ ቤት ወስደዋል። ከዚህም እስካሁን 122 ውሳኔ ያላገኙ ሲሆን 24 የክስ መዝገቦች በኬንያ የምርጫ ቦርድ ሰራተኞች ላይ በዋና አቃቢ ሕጉ የተከፈቱ መሆናቸውን ተናግረዋል። የኬንያ የምርጫ ቦርድ ኮሚሽነር ዋፉላ ቻቡካቲ የኬንያ ፖሊስና የሚመለከታቸው አካላት በማንኛውም የቦርዱ ሰራተኞች ላይ ምርመራ አድርጎ ወንጀል የተገኘባቸውን በቁጥጥር ስር እንዲያውል አዘዋል። ሆኖም እስካሁን በይፋ በፖሊስ ቁጥጥር ስር ያዋለ የኬንያ የምርጫ ቦርድ የበላይ ኃላፊ የለም። በድጋሚ እንዲደረግ የተወሰነው የኬንያ ፕሬዝዳንታዊ ምርጫ በጥቅምት 7 2010 እንዲካሄድ ፍርድ ቤት የወሰነ ሲሆን በዚህም ሳምንት መጀመሪያ በምርጫ ቦርዱና በሁለቱ ተፎካካሪዎች መካከል ሊደረግ የነበረው ስብሰባ ሳይሳካ ቀርቷል። ከኡሁሩ ኬንያታ ተቀናቃኙ ራይላ ኦዲንጋ ጋር በኬንያ ምርጫ ቦርድ ዋና መስሪያ ቤት ተገኝተው የነበሩ ሙሳሊያ ሙዳቫዲ ውይይቱ ሳይካሄድ የቀረው የፕሬዝዳንት ኬንያታ ተወካይና እሳቸው ባለመገኘታቸው መሆኑን ተናግረዋል። ጉዳዩን አስመልክተው የኡሁሩ ኬንያታ ምክትል ለመሆን በመወዳደር ላይ የሚገኙት ዊሊያም ሩቶ ስብሰባው ላይ መገኘት ያልቻል ነው ቀድሞ ስለ ስብሰባው በጊዜ ስላልተነገረን ነው ሲሉ መልስ ሰጥተዋል። ቢሆንም የየፓርቲ ተወካዮቹ ለየብቻ ከምርጫ ኮሚሽነሩ ጋር የተገናኙ ሲሆን የተቀናቃኙ ፓርቲ ተወካዮች ከምርጫ ኮሚሽኑ እስካሁን ይዘቱን ማብራራት ያልቻሉት ዶክመንት መቀበላቸውን አሳውቋል። የኬንያ ፓርላማ ባለፈው ማክሰኞ ወደ ስራ የተመለሰ ሲሆን ፕሬዝዳንት ኬንያታ የተቃዋሚ ፓርቲ ፓርላማ ተወካዮች ያልተገኙበት ፓርላማ ላይ ንግግር አድርገዋል።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እና እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው ስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ዜዎች እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አደረሳችሁ። አንድ በጣም የሚያሳዝን ወሬ የሰማሁት በዚህ በሶማሌዎች እና በኦሮሞዎች የድንበር ጉዳይ ነው። እነዚህ ሰዎች ለመሆኑ መሬቱ የእነሱ እንዳልሆነ ያውቃሉ? መሬት እኮ የመንግስት ነው። መንግስት እኮ ለፈለገው ኢንቨስተር ሊሰጠው ይችላል። ለምንድን ነው ወንድማሞች የሚጋደሉ? ለምንድን ነው ኢትዮጵያውያኖች እርስ በራሳቸው የሚጋደሉ? ክልል ምናምን የሚባል ምንም መሬት የላቸው። መሬቱ በአዋጅ የመንግስት ነው። ፎልስቶፕ። ማንም ሰው በኢትዮጵያ ውስጥ የመሬት ባለቤት አይደለም። የጣራ ባለቤት ሊሆን ይችላል፣ የመሬት ግን አይደለም። አካችሁ ይህን ነገር አስተላልፉና ህዝቡ ስለራሱ ከመጋደል ትቶ ሰላምን ፈጥሮ የራሱ የመሬት ባለቤት የሚሆንበትን አዋጅ ማስለወጥ አለበት።
ጤና ይስጥልኝ ቢዎች ሰዓት አንድ ከሶማሌ ክልል ባለስልጣን ጋር ያደረሱ ውይይት ሰምቼ ነበር እና እስካሁን ስንፈልግ ነገር ያጣነውን ነገር ነው ቪኦኤ ላይ የሰማሁት። ማስረጃ በማስመልከት ጠበቅ አድርገሽ መጠየቅ ያለባቸውን ሞግተሽ ጠይቀሻል። ብዙ ጊዜ ቪኦኤ ላይ የማላየው ነገር ይሄን ነበር እና በጣም ነው ደስ ያለኝ። ተጠያቂ የሆኑትን ሰዎች የህዝብን ድምፅ ሆናችሁ እንዲህ ስትጠይቁ የጋዜጠኛ ተግባር ነው። እውነቱን አድማጮች የራሳቸውን ውሳኔ ይወስናሉ። ሁላችሁም በዚህ ብትቀጥሉ ጥሩ ነው። ነገር አይቀርቡልንም ብላችሁ እንዴ ነው ባለስልጣንን የማባበሉ ነገር እዚህ ላይ ይብቃ።
አድማጮች አሁን ለሰዓቱ የተዘጋጁ ዜናዎችን እናቀርባለን።
በ
በሶማሌና በኦሮሚያ አዋሳኝ ክልሎች ላይ የተፈጸሙ ጥቃቶችና ግጭቶች ከዕለት ወደ ዕለት የመስፋታቸው ሁኔታ ወደ ከፋ መገዳደልና ወደ መፈናቀል እየዘለቀ ይመስላል። ቀደም ሲል በዜናው እንደገለጽ ነው ዘገባ እያጠናቀርን ነው፣ እንደደረሰን እናቀርባለን። በሌላ በኩል በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች በተነሳው ግጭት ከሞቃዲሾ የመጡ ኃይሎች ተሳትፈው እንደሆነ የተጠየቀው የውጭ ጉዳይ ሚኒስቴር ስለ ግጭቱ ዝርዝር መናገር እንደማይቻል አስታውቋል። የሰው ሕይወት በማለፉ ግን ማዘኑን ገልጿል። የኬንያ የሲቪል ማህበረሰብ ጥምረት የሀገሪቱ የምርጫ ቦርድ ኃላፊዎች ላይ ምርመራ እንዲካሄድ በመጠየቅ ትናንት ማምሻው ላይ የተቃውሞ ሰልፍ አድርጓል። ጥምረቱ አንዳንድ የምርጫው ኃላፊዎች ከስራቸው ተነስተው ምርመራ እንዲካሄድባቸው ጠይቋል። ሕጋዊ ሰነድ ሳይኖራቸው በልጅነት ወደ ዩናይትድ ስቴትስ የገቡ ፍልሰተኞችን አስመልክቶ ከምክር ቤቱ መሪዎች ጋር ስምምነት ለመቋጨት በጣም ተቃርብ ያለው ይላሉ ፕሬዚደንት ዶናልድ ትራምፕ። የሚደረስ ማናቸውም ስምምነት ግን ስፋት ያለው የድንበር ጥበቃን ማካተት አለበት ብለዋል። ፕሬዚደንቱ በኃይለኛ ዝናብ አዘል ማዕበል እርማ ወደ ተመታችው ወደ ፍሎሪዳ ክፍለ ሀገር ዛሬ ተጉዘዋል። በዚያ ስለተያዘው የመልሶ ማቋቋምና ጥረት ገለጻ እየተደረገላቸው ነው። ጉዳት ከደረሰባቸው ነዋሪዎች ጋርም ተነጋግረዋል። ምክትል ፕሬዚደንቱ ማይክ ፔንስ ከፕሬዚደንቱ ጋር አብረው ተጉዘዋል።
አድማጮች፣ ወደ ምሽቱ ቅንብሮች ወደ አንደኛው እናልፋለን። በቅድሚያ ባህልና ማህበረሰብ። በትምህርት ዙሪያ ያተኮረ ተከታታይ ውይይት የመጨረሻው ክፍል ነው። ባህልና ማኅበረሰብ ለምሽቱ ይዞ የቀረበው በትምህርት ምርምርና ጥናት ዓለም የአንድ ሰው የዕድሜ ልክ ጉዞ፣ በመምህርነትና በትምህርት ሥራ አመራር የሥራ መስኮች በኢትዮጵያ የትምህርት ሚኒስቴር ሠርተዋል። ኋላም በተለያዩ የአፍሪቃ ሀገሮች በተባበሩት መንግሥታት ድርጅት የትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል። አሁን ደግሞ በጡረታ ዘመናቸው ላለፉት በርካታ ዓመታት የዕለት ተቀን ሥራቸው ባደረጉት የአንደኛና የሁለተኛ ደረጃ ትምህርት ክፍሎች የሥርዓተ ትምህርት ቀረጻ ተጠምደው ይገኛሉ። ዶክተር አያሌው ገብረስላሴ በአሌክሳንድሪያ ከተማ መኖሪያ ቤታቸው ጎራ ብሎ ሥራቸውን የተመለከተው የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከዶክተር አያሌው ጋር የጀመረውን ውይይት የመጨረሻ ክፍል ይዞ ቀርቧል። ባለፈው ሳምንት ዝግጅቱ የተነሳ አንድ ጥያቄ መለስ ብሎ በማስታወስ ነው የሚጀምረው።
ከጣሊያን ወረራ በኋላ ቀደም ሲል በአካባቢ ተሰብስበው ይራመዱ የነበሩ ትምህርት ቤቶች፣ የትምህርት አሰጣጦች የቱን ያህል ፈጥነው ተቀየሩ? ዘመናዊ ትምህርት ከውጭ ከመጣው ከባዕዱ አስተሳሰብ ጋር ምን አይነት ተጽዕኖ አሳደረ?
ስለ ጥንት ባህል እና ስለ ግዕዝ ትምህርት ብዙም የማውቀው ነገር የለም። ግዕዙንም አንዳንዱን በግድ እንደ አጋጣሚ በልምድ ተማርኩት እንጂ ግን ከነዚህ ከሚጽፉት ብዙ ተምሬያለሁ።
ብዙ ጊዜ ከልጅነት ጋር ከአያያዝ ጋር ሊገናኝ ይችላል። ግን በትምህርት የሚመጡ ነገሮችን ልጆችን ለተለያየ ነገር እድል እንዲኖራቸው ከማድረግ ለምሳሌ የሙዚቃ ትምህርት ሊሆን ይችላል፣ የስነ ስዕል ሊሆን ይችላል ከዋናው ትምህርታቸው በተጓዳኝ የተለያዩ ጥበቦችን እንዲቀስሙ ማድረግ እንደሚረዳ ይታመናል። አሁን በዚህ እርስዎ ባዘጋጁት ስርዓተ ትምህርትም ውስጥ ሆነ በእርስዎ ልምድ ውስጥ የአገር ባህል ሙዚቃ ሊሆን ይችላል፣ ጥበብ ነክ የሆኑ ነገሮች ከመደበኛው ትምህርት ጋር ጎን ለጎን እንዲሄዱ የሚያስቡት ነገር አለ በዚህ ስርዓተ ትምህርት ውስጥ የተመለከቱት?
አዎ፣ ብዙ የመፍጠር የመካፈል የህግ ስነ ስርዓት ከማክበር ህብረት አስፈላጊ ስለመሆኑ ህብረትም አስፈላጊ የሚያደርገው ፍርድን ለማስከበር ደግሞ ፍርድ መሰረታዊ መሆኑ ይህን እናደርግ ነበር።
ሀሳብ አፍላቂነት ምናልባት ትምህርቱ የሚሰጥበት ሁኔታ ውስጥ ጎድሏል ከሚባሉት ውስጥ ነው። አዲስ ሀሳብ የማፍለቅን አቅም የሚረዳ ዘዬ ነገሮችን ከተለያየ አቅጣጫ ማየት የመፍቀድ ነገር አለ። እስኪ ያጫውት ነው።
ይኸው እንዲያውም አንድ ጊዜ ፍቀድልኝና ማውጫውን የስራ ማክበርና መውደድ ዝንባሌ ይላል። ኃላፊነትን መቀበል መብቃት ይላል። ስራ አክባሪና ወዳድ ለመሆን ስለመቻሉ ይላል። በርትቶ መስራት ራስን በራስ እያደር ማሻሻልና ብልጽግናን ማግኘት የሚላል ስራ መፍጠርና ለመበልጸግ ትክክለኛ ዳኝነትና ሐቀኛ ፍርድ አስፈላጊ ቅድመ ሁኔታ መሆናቸው ነው። እዚህ ደግሞ ቂም በቀል መያዝና መወጣት ሐቀኛ ዳኝነትና የፍርድ ጠር መሆኑ ይላል።
በላ ላይ በህይወታቸው ሊረዷቸው የሚችሏቸውን ነገሮች ከወዲሁ የሚቀስሙበትን ነገር ነው።
ግን መፍጠሩና ስራው ላይ የተግባረ እድና የእጅ ስራ ብዙም እኛም አልነበረንም፣ የምናስተምረውም አልነበረም። እንደማስበው እኔ የሙዚቃ መጫወቻ ሙዚቃ ለመሳሪያ የማውቀው የለም።
እስቲ ገራገሩን ደግሞ እንመልከት። የልጅነት ዘመን የራሱ ገጽ አለው። በየዘመኑ በየገጽታው የሚለዋወጥ ይመስለኛል። የዛሬ ልጅ የሚያድግበት የሚጫወታቸው ጨዋታዎች ሳይቀሩ፣ የእናንተ የልጅነት ዘመን ምን ይመስል ነበር? ማን ማንን ያስታውሳሉ? ምን ታደርጉ ነበር?
እኛ መቼም ዋናው ኳስ ጨዋታ ነው። እነ ይድነቃቸው የሚባሉትን እነሱን ማየት ነው። ትምህርት ቤትም ተፈሪ መኮንን ከቀዳማ ኃይለ ሥላሴ፣ መድኃኔዓለም ከዊንጌት ግጥሚያ እየተባለ በዚያ ነበር ጊዜውን ብዙ ጊዜ ምናስብ። እግር ኳስ ነው ዋናው። ከዚያ የስፖርት ውድድር ነበር፣ ሩጫ ምን ማለት በአመት በአመት ይደረግ ነበር። በዚያም አሸናፊ ለመሆን ጎበዙንም ለማድነቅ ብዙ ተሳተፍ ነበር።
በትምህርትና መደበኛ ጥናት ውጪ ይሁ በፈቃድ በሚያነቡት በልጅነት ጊዜ ካነበቡት የሚያስታውሱት ኢትዮጵያዊ የሚሆን ኢትዮጵያ ያልሆነ ሰው የጻፈው ትልቅ ተጽዕኖ አሳድሮብኛል የሚሉት የቆየ
የከበደ ሚካኤል ነው። ታሪክና ምሳሌ ከበደ ሚካኤል በተለይ ባረሳው የቅጣት ማዕበል የሚለውን ነው። የቅጣት ማዕበል ኮሚኒዝም ነው። በመሬት ላይ ገነትን እሰጣቸዋለሁ ብሎ ተስፋ የሚሰጥ የማይሆን ቅዠትና ህልም እያስተላለፈ ሰውን የሚያስተላልቅ የቅጣት ማዕበል መነሻው እሱ ነው።
ሶሻሊዝም ያመጣል የሚል ስጋታቸውን የጻፉበት።
አዎ፣ መስረቅስ መግደልስ ምንድን ነው ክፋቱ? እንደ አያያዙ መጠንከር በብርቱ የሚል
ስላቅ ነው። ዶክተር አያሌው፣ ይሄ እንግዲህ የእድሜ ልክ ድካም ነው ማለት ይቻላል። እነኚህን መጽሐፍ በኋለኛው ጊዜ ባለፉት 13 ዓመታት ውስጥ ይጻፏቸው እንጂ እድሜውን በሙሉ የሄዱበት የያዙ ናቸውና ሰዎች እጅ እንዲደርሱ በብዙ ቅጂዎች አሁን ከተዘጋጁበት አልፈው ለታሰቡበት ዓላማ እንዲሁ ለማሳተም እየተዘጋጁ እንደሆነ ነው የተረዳሁት። ምንድን ነው የሚቀጥለው?
የሚቀጥለው ብችል መምህራን ማሰልጠኛ ሄጄ የስድስት ወር የሶስት ወር ስልጠና ብሰጥ እና ይሄንን ብነጋገርበት እና ባስተምረው ይሄንን ነው የምፈልገው።
እነኚህስ መጽሐፍት ስርዓተ ትምህርት በትምህርት ሚኒስቴር ውስጥ በተማከለ መንገድ የሚሰራ ነው እና ግለሰቦች ከሚያነቡት ባሻገር ለብዙዎች መድረስ የሚችለው በዛ መንገድ የትምህርት ስርዓቱን ገጽታ በማስተካከል ነው እና በዛስ በኩል የሚታየው ነገር አለ?
የሚታየኝ እንግዲህ የመንግስት ቁጥጥር የመንግስት ፖለቲካውን አላውቅም፣ ግን ተማሪዎች አግኝቼ ባስተምር እነሱ ራሳቸው ደግሞ ሌሎቹን ያስተምራሉ።
ይህን እንደ መመሪያ እንዲጠቀሙ።
አዎ አዎ። ደግሞም ይሄንን ብቻ እንዲጠቀሙበት ሳይሆን ከዚህ የበለጠ እንዲያደርጉ
እነሱ እንዲጽፉ እንዲሰሩ መነሻ
ሀሳብ እንዲሰጣቸው ነው። በአፍሪካም በኢትዮጵያም መንገዱን ካዩ የእኛም ሀገር የአፍሪካም ሀገር ሰዎች ያገኙትን የበለጠ አሳምረው ይሰራሉ።
አፍሪካ ሶስት ሀገሮች የተዘዋወሩበት በአማካሪነት በሰሩበት በዚህ በዩናይት ስቴትስም ጭምር ሰርተዋል፣ በኢትዮጵያ አስተምረዋል። በህግ የበላይነት፣ በመተዳደር ግብረገብነት፣ ደንብና ልምድ የዛሬን ዘመን ኢትዮጵያ ልጆች ማነጽ ይላል።
አዎ፣
ትልቅ ስራ ነው።
አዎ፣
የህግ የበላይነት ላይ እስኪ ያጫው።
የእኛ ሀገር ህግ የበላይነት፣ የእኛ ሀገር ዴሞክራሲ ለበጣ ነው፣ ጨዋታ ነው። በምንም አይነት መንገድ አልኖርንበትም፣ አናቀውም። ዴሞክራሲ የሚባል ቃል ነው፣ ከመጽሐፍ የተወሰደ በህግ ስር መተዳደር የምትለው ቃል ነው። ይሄን ደግሞ የሚመሰክረው አሁን ድረስ መንግስት ለህግ ቦታ አልሰጠውም። እንደፈለገ ነው የሚያደርገው። ጉልበተኛ እንደፈለገው ነው የሚሆነው። ሁሉም ስብከት ላይ እና ተናጋሪነት ላይ ነው የሚሰማው። ሁሉም አዋቂ ነው እና ኬዎስ እና ኮንፊውዥን ጥላቻ ነው የምናሳው። መተባበር፣ መከባበር፣ እውነትን ማስቀደም የሚባል ነገር የለም ብዬ ነው የምገምተው። እኔ እዚህ ዳር ሆኜ
እንዳሉት ዲሞክራሲ በህግ የበላይነት መተዳደር ትልቅ ጽንሰ ሀሳብ ነው። እንጉልበተኛ
ማንኛችንን በዲሞክራሲ ያደግ ነው ያወቅ ነው ስለ ዲሞክራሲ ሄደን የምናወራው እና ለህዝብ ደግሞ በአዋጅ የምናደርግ
ዜጎች ጋር ያ ትንሽ የተሻለ ገጽታ ያለው አይመስሉትም? በህግ አምላክ ይላል አንድ ሰው እንዲረዳ ይችላል።
ሹማ በባንዲራ በዘበን በዝባን መንግስት ይላል፣ በዝባን ህግ ይላል። አይሰራም፣ ቃል ነው እሱ።
ዜጎች ህግ ለማክበር የሚችሉበትን ሁኔታ የሚመሩት ማክበር ያለባቸው ይመስላል።
አዎ፣ ዜጎች ራሳቸው ባለቤት ነኝ ያገር የኔ ጉዳይ ነው የሚል መሆን አለበት። የሚነገሩ አይደሉም።
በምግባር መታየት አለበት።
ደግሞ ጉዳዩ የኔ ነው መሆን አለበት። ያንንም ማስፈጸም ያለብኝ የኔ ጉዳይ የኔ ነው። ለሃይማኖት ሄደ የሚነግርህ የለም።
ዶክተር አያሌው ገብረስላሴ የህይወት መንገድ የእድሜ ልክ ትሩፋቶችን ነው በመጽሐፍቶ በሚኒስትራተ ትምህርቶች ውስጥ የተካተቱት። ተስፋ አደርጋለሁ።
እኔም ተስፋ አደርጋለሁ። መቼስ ሰው የሚችለው ያለውን ከወረወረ ምንድን ነው ንፉጋ ይባላል።
በእርግጥ ያለውን በጠጠዋል። ፍሬውን መጽሐፍቱ የሚደረሱበት ሁኔታ ሲሆን፣
አዎ የምፈልገው እንዳው ይቻል ሶስት ወር እየሄድኩኝ የማስተማር እድል ባገኝ መምህራን ማሰልጠኛ ያለው አስተማሪ 20-30-40ዎቹ እንደገና 20-30-40 ሲሆኑ እየተባዛ ይሄዳል።
የሚያስተምሩትን ማስተማር መሰረቱን ነው
እና
መግራት ነው።
አዎ ደግሞም የሚጠቅም ከሆነ አታግደውም፣ ራሱ ነው የሚሄደው። እኔም አመሰግናለሁ። እግዚአብሔር ይስጥልኝ ይህን ድምፅ ስለሰጣችሁኝ አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ወደ ቀጣይ ዘገባ እናልፋለን። አድማጮች፣ በሶማሌና በኦሮሚያ አዋሳኝ ክልሎች ላይ የተፈጸሙት ጥቃቶችና ግጭቶች ከዕለት ወደ ዕለት የመስፋታቸው ሁኔታ ወደ ከፋ መገዳደልና ወደ መፈናቀል እየዘለቀ ይመስላል። ዘገባው ተጠናቅሮ አልቆ አሁን ደርሶናል። ወደዚያው እናልፋለን። ሰሞኑን በአወዳይ፣ በጅግጅጋ፣ በጭናክሰን ወረዳና ሌሎችም አካባቢዎች ሁከት የቀላቀሉ ሰልፎችና ጥቃቶችን ያካተቱ ሁኔታዎች ተስተውለዋል። ሰለሞን አባተ ነው ሲከታተል ያመሸው። ተከታዩን ዘገባ አጠናቅሯል።
መስከረም 2010 ዓ.ም ማክሰኞ ከትናንት በስቲያ አወዳይ ከተማ ላይ ድንገተኛ ሰልፍ አደረጉ በተባሉ ሰዎች ተፈጸመ በተባለ የሁከት አድራጎት ከተለያዩ ምንጮች የተለያየ ቁጥር የሚጠቀስባቸው እጅግ የበዙ የሕይወት ጉዳቶች ደርሰዋል። ወንድሞቼ አወዳይ ላይ ተገድለውብኛል፣ እማኝ ነኝ ያሉ ሰው ለሐዘን ጅጅጋ መግባታቸውን ገልጸውልኛል። የአወዳዩን ሁኔታ እንደሚያውቁ ነግረውኛል።
በሚገባ ነው የማውቀው። ነገታ በሚገባ
እንዴት ሊያውቁ ቻሉ እርሶ የአወዳዩን ሁኔታ?
እኔ አወዳይ ሁኔታ ላውቁ የቻልኩት እዛ የነበሩ የሞቱት የሶማሌ ብሔረሰብ አባላት የሆኑት 30 ዓመት እዛ መኖር የነበሩ ልጅ ያፈሩ ከኦሮሚያ ሴት ልጆች አግብተው ንብረት ያፈሩ እዛ 30 ዓመት የሚኖሩ ሰዎች ነበሩ። የኔ ወንድም ተገደለ፣ እዛ ተገድሏል።
እማኝ ነኝ የሚሉት እኚህ ሰው ጅጅጋ ከተማ ዛሬ ከ30 በላይ አስከሬን መግባቱን ተናግረዋል።
የሞቱት ህዝብ ብዛት 47 ናቸው። 32 ነው አሁን ጅጅጋ የደረሰ 32 እስክሬን ነው ጅጅጋ የደረሱ ከነሱ እንግዲህ ከዛ ከራሳቸው መከላከያ ምስራቅ ህዝብ አወዳይ እና መሀረር ምን ያህል ኪሎ ሜትር እንደሆነ ያውቁታል። መሰለኝ አቶ ሰለሞን
47 ሰው ነው የተገደለው። 47 ሰው ነው ተገድሏል የሚል
ከሰባቱ 3 ሰዓት ነው ሰው መጨፍጨፍ የተጀመረው።
መቼ?
እስከ ምሽቱ ሰባ በሁለት ነው በማክሰኞ ሁለት ነው። ከዛ በግሩፕ ልጆች ከ5000 በላይ የሆኑ ወጣቶች እና ህዝቦች አስተዳደር እያለ ፖሊስ እያለ ስርዓት እያለ ስቴት ጎቨርንመንት ሁሉ እያለ ህዝቡ ከፎቅ እየተወረወረ በየቤቱ ገብቶ በመጮ እና በድንጋይ እየተጨፈጨፈ ጠቅላላ በሶማሌ ህዝብ ዘር በመሆናቸው ምንም ያላጠፉ ነጋዴዎች፣ የጫት ነጋዴዎች፣ የጫት ላኪ ናቸው። በኦሮሚያ ለማልማት ኦሮሚያ እምብርት ውስጥ ነው ያሉት። ይህንን አቤቱታ በድንበርና የአዋሳኝ ይገባኛል የሚለው ጉዳይም የማይመለከት ጉዳይ በመሆኑ ይህንን አቤቱታ ለዓለምና ለሚመለከተው አካላትን ፌደራል መንግስትን እንዲወቀስበት እንፈልጋለን።
በከትናንት በስቲያው የአወዳይ ሁከትና ጥቃት ተገደለ የተባለው ሰው ቁጥር የሶማሌ ክልል መንግሥት ኮሚኒኬሽንስ ጉዳዮች ኃላፊ ቢሮ ኃላፊ አቶ ኢድሪስ ወደ 50 ከፍ አድርገውታል።
አወዳይ ከተማ ውስጥ ነው። ለመቶዎች ሲኖሩ የነበሩ ማህበረሰብ ነው እዛ ውስጥ ያለው። ኢትዮጵያ ሶማሌን ክልል አይቶ የሚያውቁ ቋንቋ የማይናገሩ በዘር ሐረግ ብቻ ሶማሌ ነው በሚል ብቻ አሁን በአሁኑ ሰዓት ነገ ማንም መጥቶ ማየ የሚችለውን ነገር ነው። ሰብአዊ መብት የሚባለው ተቆረቃሪ ለሚለውም ራሱ አምነስቲ ኢንተርናሽናል ኤምባሲ እናደርጋል ይኸው መጥቶ ይኸው 30 ንጹሃን ነው እንዴት ራሱ መቅበር በሚገባ ሀቁ ተቆራርጦ ተቆራርጦ ወደ እንትን የገባው አሁን 30 በእጃችን አለ። 20 ደግሞ እዛ እንዳለ ነው አሁን ያለን መረጃ።
አቶ ኢድሪስ በዚሁ መግለጫቸው አወዳይ ውስጥ በተፈጠረው ሁኔታ ሌሎች 300 ሰዎችን ለመግደል እየወሰዷቸው እያሉ የመከላከያ ኃይል ደርሶ አትርፏቸዋል ብለዋል። አቶ ኢድሪስ አክለውም ከኦሮሚያ ጋር አዋሳኝ በሆኑ 11 ወረዳዎች ውስጥ እስካሁን 213 የሶማሌ ተወላጆች ተገድለዋል፣ 41 ቆስለዋል ብለዋል ለቪኦኤ በሰጡት ቃል። ይህንን ከትናንት በስቲያ አወዳይ ላይ ተፈጽሟል የተባለውን ጥቃት አስመልክቶ ያነጋገርናቸው የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ የተገደለው ሰው ቁጥር 18 መሆኑን ጠቁመው የሁከቱን አነሳስና አሁን ያለውን ሁኔታ እንዲህ ያብራራሉ።
እንግዲህ በአወዳይ መስከረም 2 በተደረገ ሰልፍ የሰዎች ህይወት አልፈዋል። በጣም ውድ የሆኑ የሰዎች ህይወት ይህም በመሆኑ እጅግ በጣም አዝነናል። ቁጥሩ ምንም ይሁን ምን የትኛውን ብሔር ተወላጅ ቢሆን የትም ሀገር ዜጋ ቢሆን ሰብአዊ ፍጡር ቀርቶ እንስሳም ያለ አግባብ መሞት የለበትም የሚል አቋም ነው ያለን። እንግዲህ አወዳይ የነበረው ግርግር ለሰዎች እልፈት መነሻ የሆነው ሰልፍ ከመነሻው ህዝባችን እንዲያውቅ ለማድረግ ያክል መስከረም 1/2010 ዓ.ም የአዲስ ዓመት በዓል ቀን ከጉርሱም ወደ ሀረር ሰዎች ሲጓጓዙ ነበረ። ከጉርሱም ወደ ሀረር የሚደረገው ጉዞ ቦምባስ የምትባል የሶማሌ ክልል አስተዳደር ከተማን ታልፎ ነው የሚሄደው። በዛ ጊዜ በመኪና ተሳፍሮ ከሚሄዱት ውስጥ ሳላህ መሐመድ የሚባል የጉርሱም ወረዳ አስተዳዳሪ የነበረ እና አቶ ታጁዲን ጀማል የሚባል የኦሮሚያ ፖሊስ ባልደረባ ነበሩበት እና የሶማሌ ክልል የጸጥታ ኃይሎች እነዚህ ሰዎች ያስራሉ። እነዚህ ሰዎች ታስረው በነጋታው መስከረም 2 ተደብድበው እንደተገደሉ ይታወቃል ማለት ነው። ከዛ በመነሳት በተመሳሳይ ቀን ደግሞ እንደዚሁ ጭናክሰን ወረዳ ላይ በድሬ አብዱላሂና ሬድዋን አብዲ የተባሉ በጣም በህዝብ የተወደዱ ሰው በልዩ ፖሊስ ይገደላሉ።
ጭናክሰን የኦሮሚያ ከተማ ነች ወይስ የሶማሌ ከተማ ነች?
የኦሮሚያ ከተማ ናት። እነዚህ በልዩ ፖሊሱ የተወሰዱ እርምጃዎች በተለይ አቶ ሳላህ መሐመድ የጉርሱም ወረዳ አስተዳዳሪው እጅግ ታዋቂ የተከበረና በህብረተሰቡም ዘንድ ተወዳጅነት ያለው ሰው ነበረ። ይሄ በምስራቅ ሐረርጌ ህዝብ ዘንድ ከፍተኛ ቁጣ ቀሰቀሰ። ይሄ መሆኑ ደግሞ ያልጠበቅነው ሰላማዊ ሰልፍ እንዲከተል አደረገ ማለት ነው። በነጋታው በደደር፣ በቆቦ፣ በመልካራፉና በአወዳይ ከተማ ይሄ ልዩ ፖሊስ የተባለው ኃይል ህዝባችን ላይ ሰላማዊ ሰዎች ላይ ከዛም አልፎ ደግሞ አመራርና የመንግስት ሰራተኛው ላይ የሚያደርሰው ጉዳት መቆም አለበት የሚል ያልተጠበቀ የሰዎቹን መሞት ተከትሎ ግርግር ተፈጠረ። ደደር፣ ቆቦና መልካራፉ የተካሄዱ ሰላማዊ ሰልፎች ንብረት ላይ በተወሰደ መልኩ ደደር የተደረገው ሰልፍ በንብረት ላይ ጉዳት ከማስከተሉ ባለፈ በአብዛኛዎቹ ቦታዎች ላይ በሰላም ተጠናቀቀ። አወዳይ ላይ የነበረው ሰልፍ ግን በሰላም ሊጠናቀቅ አልቻለም። ሰልፉ ወደ ግርግርና ወደ ውከት በመሸጋገሩ እጅግ በሚያሳዝን ሁኔታ 18 ሰዎች ህይወታቸው አልፏል። እነዚህ ህይወታቸው ያለፉት ሰዎች የአስተዳደር ወሰን አካባቢ ላይ ልዩ ፖሊስ ከሚያደርሰው ጥቃት ጋር ምንም ግንኙነት የሌላቸው በላባቸው ሰርተው የሚኖሩ ንጹሐን ዜጎች ናቸው። ከእነዚህ ውስጥ 12 የኢትዮጵያ ሶማሌ ብሔር ተወላጆች ወንድሞቻችን ናቸው። 6 ደግሞ የጃርሶ ጎሳ የሆኑ የኦሮሞ ተወላጆች ናቸው። እንግዲህ እነዚህ ሰዎች በመሞታቸው የኦሮሚያ ብሔራዊ ክልላዊ መንግስት በጣም ነው የሚያዝነው። ምክንያቱም ንጹሐን ዜጎች ናቸው፣ ለፍቶ ነው የሚኖሩት፣ በላባቸው ሰርተው የሚያድሩ ናቸው። በዚህም ሂደት እንግዲህ በዛ ውስጥ ተሳትፈዋል የተባሉ የተጠረጠሩ ሰዎችን ከ200 በላይ ሰዎች የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ አካላት ቁጥጥር ስር አውለው ምርመራ እያደረጉባቸው ነው የሚገኘው።
በሌላ በኩል ደግሞ ይህንን የአወዳይን የጥቃት አጋጣሚ ተከትሎ ከጅጅጋና ሌሎችም የሶማሌ ክልል ከተሞች የኦሮሞ ተወላጆች ናቸው የተባሉ ሰዎች እየተፈናቀሉ መሆናቸው ታውቋል። ከጅጅጋ ተፈናቅዬ ጭናቅሰን ከአንድ ሰዓት በፊት ገባሁ ያሉ ሰው በስልክ አግኝቼ ነበር።
እኔ የመጣሁት ከጅጅጋ ነው።
መቼ መጡ?
አሁን ከአንድ ሰዓት በፊት።
ለምን መጡ?
ያው ተፈናቅለን ነው። ውጡ ብሎን ኢትዮጵያ ሶማሌ መንግስት ክልል።
ውጡ ማለት ምን ማለት ምን ማለታቸው ነው? ውጡ ሲሉ ምን ማለት ማንን ነው ውጡ የሚሉት?
ልዩ ፖሊስ ቤት ለቤት እየሄደ ኦሮሞን ተወላጅ የሆነ ሁላ የመጣ ንብረቱን እየዘረፈ ነው ውጡ ያሉን። ያው አንድ ቦታ ተሰብስበን ትላንት ማታ መከላከያ ካምፕ፣ ከዛ ነው በስካኒያ ተጭነን የመጣ ነው።
ለምንድን ነው ውጡ የሚሏችሁ? ይናገራሉ ምክንያቱን?
ያው ምክንያቱ ግጭት ነበር፣ የድንበር ግጭት። እንግዲህ እኛ ሶማሌ ክልል መኖር ከጀመርን እኔ ወደ 6 ዓመቴ ነው። እስካሁን በሰላም ስሰራ ነበረ። የድንበር ግጭት ጋር ተያይዞ ችግር ነበረ። ቤት ንብረት አለኝ፣ ታይዋን ነው ያለኝ። ታይዋን ልብስ ነው የሚሸጠው፣
እዛ ጅጅጋ ከተማ ውስጥ ማለት ነው።
እዛ ጅጅጋ ከተማ ውስጥ ልብስ ነው የሚሸጠው። ንብረቴንም ቤቴን ማታ ገብቶ ከነ ምስቴ ከነ እንትናው ላቃጥሩኝ ሲል ዘልዬ ሊኖት ሲል ይዞኝ ቀጥቅጦኝ በቃ በጣም ተጎድቻለሁ። እንደዛ ነው ካምፕ የተወሰድኩት ማለት ነው።
ምን ጉዳት ደረሰብዎት?
እኔ ጀርባ ላይ በጣም ጉዳት ደርሶብኛል። በድንጋይም ግንባሬ ላይ መቶኛል። የቤት ካርታህን አምጣ ምናምን ብሎኝ በደንብ ደብድቦኝ፣ ከዛ ያለበት ቦታ ስነግራቸው ግሪሽ ብሎኝ በስንት መከራ በእግሬ ነው ሮጬ ካምፕ የገባሁት። ኢንፎርሜሽን ሲሰማ ማለት ነው እዛ እየተሰበሰቡ እንዳለ።
ለመሆኑ እነማን ናቸው እነዚህ ሰዎች? በትክክል ታውቋቸዋላችሁ?
ያው ስማቸውም አናውቅም። የታጠቁ የሶማሌ ልዩ ፖሊስ ናቸው፣ የሶማሌ ክልል ማለት ነው።
በምን ትለያላቸው የልዩ ፖሊስ አባላት መሆናቸውን?
ታጥቋል፣ ልብስም አላቸው። እንደዛ ያደረጉን ታጥቋል። ከዛ በኋላ ግን ራሳቸው ልብስ ቀይሮ ሲቪል ለብሶ ነው ካምፕ መጥቶ የመቱን ማለት ነው።
ካምፕ ውስጥም ተደብድባቸዋል?
መከላከያ ካምፕ ውስጥ ተመተናል። ካምፕ ውስጥም በፈቃደኝነት ነው የወጣን ብላችሁ ካልተነገራችሁ ብሎ ቪዲዮ ስቀርጹ እኛ እምቢ ስንል መከላከያ ተማምነን እምቢ ስንል መከላከያ ባለበት መከላከያ ትንሽ ስለሆነ መቱን። የሌለ መቱን የሞቱ ልጆችም አሉ።
የሞቱ በህይወት ላይ ደረሰ ጉዳት አለ የሚያውቁት?
ሁለት ልጆች እኔ እያየሁት ተመቶ ሞቶ ተወሰዱ። እነዚህ በሸራ ጠቅልሎ
ከጅጅጋ ተፈናቅዬ ጭናቅሰን ገባሁ ያሉ ሰው ናቸው የተናገሩት። ሰዎቹ እየወጡ ያሉት በተፈጠረው ስጋት በራሳቸው ፍላጎት ነው ሲሉ የሶማሌ ክልሉ ቃል አቀባይ ቢናገሩም ከላይ ያነጋገርኳቸው ተፈናቃይ ግን እየፈራን እነርሱ የሚፈልጉትን እየፈረምን ወጣን እንጂ እንዴት ከምንም ተነስተን ያፈራነው ንብረትና ቤተሰብ ጥለን እንወጣለን ብለዋል። በሌላ በኩል ግን ከጅጅጋና ከሌሎችም የሶማሌ ክልል ከተሞች ለመፈናቀል የተገደዱ ከ21,000 በላይ ሰዎች በሐረር ባቢሌና ጭናቅሰን ላይ ተጠልለው እንደሚገኙ የኦሮሚያው ቃል አቀባይ አቶ አዲሱ አረጋ አመልክተዋል። ጥቃቶቹን እያደረሰ ያለው የሶማሌ ክልል ልዩ ፖሊስ ነው መባሉን ያስተባበሉት የክልሉ ቃል አቀባይ አቶ ኢድሪስ እስማኤል የኦሮሚያን ከፍተኛ አመራር አባላት በዘር ፍጅት መሪነት ወንጅለዋል።
በሁለቱ ክልል ድንበር አካባቢ የነበረው ሁኔታ በኢትዮጵያ ሶማሌ ክልል ያልተደረገ ትልቅ በኦሮሚያ ክልል ከፍተኛ አመራር የሚመራ ድርጅት ነበር የተካሄደ የነበረው።
ምንድን ነበር እሱ?
ከዚህ አንጻር ድርጅቶችን ነው የምነግርህ።
እሺ፣ ማን እንደሆኑ ሊጠቅሱልኝ ይችላሉ? ማን እንደሆነ የሚመሩት?
ዋናው የሚመራው የክልሉ ፖሊስ ኃይልን በመጠቀም የክልሉ ፕሬዚደንት አቶ ለማ መገርሳ፣ አቶ አዲሱ ረጋሳ የመንግስት ኮሚኒኬሽን የክልሉ ጸጥታ ኃይል፣ በተለይ ደግሞ በመስከረም ሁለት በአሁኑ በክልሉ ብላክ ዴይ ወይም የሀዘን ቀን ተብሎ የጂኖሳይድ የተካሄደበትን ቀን ሲመራ የነበረው የሀረርጌ ዞን ኃላፊ አቶ መላኩ፣ እነዚህ በአጠቃላይ በተለያየ ሁኔታ እነዚህ ይህን ችግሮች እና የህዝብ ጭፍጭፋ ሲመሩ የነበሩት አካላቶች ናቸው።
የእርስዎ መንግስት አቋም ነው የግል አቋሙ ነው? ይሄ
ይህን የምነግርህ የክልሉ መንግስት አቋም ነው።
ይህንን ክስ የኦሮሚያ ቃል አቀባይ አቶ አዲሱ አረጋ ያስተባብላሉ።
ይሄ የኢትዮጵያ ሶማሌ ክልል መንግስት አቋም ነው ብዬ አላምንም። ከአቶ እስማኤል የግል ባህሪ ጋር የሚያያዝ ከችኩልነትና ነገሮችን በአግባቡ ካለማስረዳት ከግል ብቃት ማነስ ጋር የሚያያዝ ነው እንጂ የሚመስለኝ ይሄ በወንጀልም የሚያስጠይቃቸው ጉዳይ ነው። እየተጠቃ ያለው እናንተን ታውቃላችሁ፣ መላው የኢትዮጵያ ህዝብም ያውቃል፣ መላው የኦሮሞ ህዝብም ያውቃል። ይሄን አግሬሽን ማን ለምን እንዴት እያካሄደ እንደሆነ ሁላችሁም በየራሳችሁ መንገድ ትገነዘባላችሁ። ነገር ግን አቶ ኢድሪስ እስማኤል ሰሞኑን እየሄዱበት ያለው አግባብ ጤንነት ያለው ሰው የሚናገረው አይመስልም። እያወጡት ያለው መግለጫም እጅግ አሳፋሪና ኃላፊነት የጎደለው ነው። እየተናገሩት ያሉት ቋንቋም ህዝብ አይቶ ሊፈርደን የሚችል ጉዳይ ነው። መግለጫቸውም እየሰጡት ያሉት አስተያየትም እንደገና ደግሞ የተከበሩ የኦሮሚያ ክልል ርዕሰ መስተዳድርም ሆነ የክልሉን አመራሮች
ስም ማጥልሸት፣ የዘር ማጥፋት ብሎ የመክሰሱ ጉዳይ አንድ በኃላፊነት ደረጃ ካለ ሰው የሚጠበቅ ነገር አይደለም።
ያነጋገርኳቸው ተጎጂዎችና የክልሎቹ ቃል አቀባዮች ሁሉም የሚጋሩት ሐሳብ አለ። የሁሉም ብሔር ብሔረሰቦች አባላት ሁሉ ኢትዮጵያውያንና ለዘመናት አብረው የኖሩ በመሆኑ እንዲህ አይነት ግጭቶችን የሚመለከቱትና የሚሰሙት እያዘኑ መሆኑን በተመሳሳይ ቃላትና ድምጸት ይናገራሉ። ከሁሉም ወገኖች ጋር ያደረግናቸው ተጨማሪ ቃላትን የያዙ ቃለ ምልልሶች ዌብሳይታችንና ፌስቡክ ገጻችን ሰፍረዋል። ያድምጧቸው።
ለተጠናቀረው ዘገባ ሰለሞን አባተን እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታየነን። ለዛሬው ደህና ደሩ። ነገ በተለመደው ሰዓት እንገናኛለን። ወደ ትግርኛ ስርጭት እንለፍ። ¶¶